ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥቅምት 26 2015 ዓ.ም ዝግጅታችን ጀመረ። የኢትዮጵያ መንግስትና የትግራይ ህዝቦች ነጻ አውጪ ኃይል ህወሓት በሳምንቱ አጋማሽ የሰላም ስምምነት ተፈራርመዋል። በመላ ዓለም የሚኖሩ ኢትዮጵያን ምላሽ ምን ይመስላል?
አንዳንድ ኢትዮጵያዊ ሰላም ወዳድ ኢትዮጵያዊ፣ ይሄ ድርድር ወደ ሰላም መምጣቱ የሁላችንም ደስታ ነው።
መቼም እግዚአብሔር ልመናችን ሰምቶ የጦርነት መማታቸው ደስ ይለኛል። በጣም ደስ ይለኛል። ይሄ ጦርነት የሁላችንም ቤት አንኳኩቷል።
ከተቀበልናቸው አስተያየቶች የቀነጨብነውን ነው በጥቂቱ ያሰማናችሁ። ይህንንና ሌሎች ኢትዮጵያን፣ አፍሪካን እንዲሁም መላ ዓለምን የሚመለከቱ ጉዳዮች በምሽቱ ይደመጣሉ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ስርጭቱን ንጉሡ ታምሬ ከስቱዲዮ ያቀናብርልናል። ቆንጅታዬ የዕለቱ አርታኢ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
እንደምናመሻችሁ አድማጮች፣ የሰዓቱን ዜና የማሰማችሁ ስመኝሽ የቆየ ነኝ። የፌዴራል መንግስትና የህወሓት ወታደራዊ አመራሮች ከነገ ወዲያ ሰኞ በኬንያ ናይሮቢ እንደሚገናኙ ተገለጸ። በፌዴራል መንግስትና በህወሓት መካከል የተደረሰውን የሰላም ስምምነት ወደ መሬት ለማውረድ ተግባራዊ እንቅስቃሴዎች መጀመራቸውን የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን አዲስ አበባ ለሚገኙ የዲፕሎማቲክ ማህበረሰብ አባላት ማብራሪያ በሰጡበት ወቅት መናገራቸው ተዘግቧል። በማብራሪያቸውም በስምምነቱ መሰረት የህወሓት ታጣቂዎች ትጥቅ በሚፈቱበት ሁኔታ ላይ ለመወያየት የሁለቱ ወታደራዊ አመራሮች የስልክ ልውውጥ ማድረጋቸውን ገልጸዋል። የሁለቱ ወታደራዊ አመራሮች ሰኞ ጥቅምት 28 ቀን 2015 ዓ.ም በኬንያ ናይሮቢ እንደሚገናኙና ስምምነቱን ተግባራዊ ለማድረግ ውይይት እንደሚጀምሩ አምባሳደር ሬድዋን ተናግረዋል። የዲፕሎማቲክ ማህበረሰብ አባላቱ በበኩላቸው በተደረሰው የሰላም ስምምነት መደሰታቸውን ገልጸው ድጋፍ ለማድረግ ቃል መግባታቸውም ተገልጿል። በአፍሪካ እየጨመረ የመጣው የኢቦላ ወረርሽኝ ከአየር ንብረት ለውጥ ጋር እንደሚያያዝ የዓለም የጤና ባለሙያዎች አስታውቀዋል። እንደ አውሮፓውያን አቆጣጠር ከ2000 ዓ.ም ወዲህ 32 የኢቦላ ወረርሽኝ መከሰቱንና 19ኙ የታዩት ባለፉት 10 ዓመታት ውስጥ መሆኑን የዓለም ጤና ድርጅት አስታውቋል። በሽታዎቹን የሚያመጡ በርካታ ምክንያቶች እንዳሉ የገለጹት በጤና ድርጅቱ በኡጋንዳ ለተከሰተው የኢቦላ ወረርሽኝ የአፍሪካ ክስተት ስራ አስኪያጅ የሆኑት ፓትሪክ ኦቲም ኢቦላ በሰው ልጆች ምክንያት እንደሚባባስ አስረድተው የህዝብ ብዛት እየጨመረ ሲሄድና ሰዎች የዱር አራዊት መኖሪያ አካባቢዎችን ጥሰው ሲገቡ በሰውና በእንስሳት መካከል የሚኖረው ንክኪ የሚጨምር በመሆኑ በሽታው ወደ ሰዎች እንዲዛመት ያደርጋል ብለዋል። በተጨማሪም የሙቀት መጠን መጨመርና የአየር ንብረት ለውጦች የኢቦላ ተሸካሚ ቫይረሶችን እንቅስቃሴና ዝውውር እንደሚያባብስም ኦቲም ገልጸዋል። በአሁኑ ወቅት ኢቦላ በዩጋንዳ ከተነሳበት የሙቬንዴ አውራጃ ተስፋፍቶ በሰባት ወረዳዎች ውስጥ የተዛመተ መሆኑን የዓለም ጤና ድርጅት ያስታወቀ ሲሆን እስካሁን ባለው መረጃ መሰረት 131 ሰዎች በቫይረሱ ሲያዙ 48ቱ ህይወታቸው አልፏል። ማላዊ በሚገኘው ዴዛሌካ የስደተኞች መጠለያ ጣቢያ የሚገኙና ከምግብ ድልድል መዝገብ ላይ የተሰረዙ ስደተኞች ተቃውሟቸውን ለማሰማት የዓለም ምግብ ድርጅት መኪናን በቁጥጥር ስር አውለዋል። የዓለም ምግብ ፕሮግራም በየካቲት ወር በቂ የገንዘብ ድጋፍ ባለመኖሩ 600 የሚጠጉ የስደተኛ ቤተሰቦች ራሳቸውን ችለዋል በሚል የምግብ ራሽን ከሚቀበሉ ሰዎች ዝርዝር ውስጥ አውጥቷቸው ነበር። ነገር ግን በአብዛኛው ከዲሞክራቲክ ሪፐብሊክ ኮንጎ የተፈናቀሉት ሰዎች አሁን በምግብ እጦት እየተሰቃዩ መሆናቸውን ገልጸዋል። ተቃውሟቸውን የሚያሰሙት ስደተኞች ያለ ምግብ ድርጅትን መኪና እንደተቆጣጠሩ ሲሆን ለስብሰባ በመጠለያ ጣቢያው ውስጥ የነበሩ የድርጅቱ ሰራተኞች ወዲያው መውጣት አለመቻላቸው ተገልጿል። ሆኖም ከሰዓታት በኋላ ያለምንም ሁከት ሰራተኞቹ እንዲወጡ ተደርገዋል። መኪናውን የተቆጣጠሩ ስደተኞች መኪናውን የሚለቁት የምግብ ተቋሙ በድጋሚ በምግብ ድልድል ውስጥ የሚያስገባቸው ከሆነ ብቻ መሆኑን አስታውቀዋል። በዩክሬን እየተካሄደ ያለው አውዳሚ ጦርነት ሊቆም የሚችለው በውይይትና ዲፕሎማሲ ብቻ ሲሆን የጦር ሜዳ ድል ለሁለቱም ተዋጊ ወገኖች የማይቻል ነው ሲሉ በኔልሰን ማንዴላ የተመሰረቱት የቀድሞ የዓለም መሪዎች ቡድን አባላት ተናገሩ። አረጋውያን በሚል ስያሜ የሚታወቀው ቡድን መልእክቱን ለዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ሲያስተላልፍ ከግጭቱ መውጫ መንገዶችን ማጤን እንዳለባቸው እንደነገሯቸው የቡድኑ ሊቀመንበር የሆኑት የቀድሞ የአየርላንድ ፕሬዝዳንት ሜሪ ሮቢንሰን ከአሶሴትድ ፕሬስ የስራ ኃላፊዎች ጋር ባደረጉት ውይይት ተናግረዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ሆነው ያገለገሉት ሮቢንሰን ሲያስረዱ በሁለቱም ወገኖች በኩል ወታደራዊ ትጥቅ ከመጨመርና በዩክሬን ህዝብ ላይ የሚደርሰውን ውድመት ከማባባስ በተቃራኒ ይህ ሁኔታ መብቃት አለበት የሚለውን ሐሳብ ለማራመድ እንዴት ማቆም ይቻላል የሚለውን አስተሳሰብ የበለጠ ማበረታታት አለብን ብለዋል። ቀደም ሲል የተባበሩት መንግስታት የሰብአዊ መብቶች ኮሚሽን የነበሩት ዛይድ ራአድ አልሁሴን በበኩላቸው ጦርነቱ ሊቆም የሚችለው በዲፕሎማሲና በድርድር ብቻ መሆኑን አጽንኦት ሰጥተው ይህ ማለት ግን ዩክሬን ያለምንም ምክንያት የራሽያ ጥቃት ሰለባ እንደመሆኗ ሉዓላዊነቷን አሳልፋ እንድትሰጥ መጠየቅ ማለት እንዳልሆነ ተናግረዋል። አክለውም የግጭቱ ልባት ሊሆን የሚችለው ሩሲያ ከሌላ አቅጣጫ ሲሉ ከገለጹትና ምናልባት ከሰሜን አትላንቲክ የጦር ቃል ኪዳን ኔቶ ወይም ከአባል ሀገራቱ ከአንዱ ሊሆን ከሚችል ሀገር መተማመኛ ስታገኝ ሊሆን እንደሚችል ፍንጭ ሰጥተዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን የምዕራቡ ዓለም ወደ ድንበራቸው እየተጠጋ ነው ሲሉ ቅሬታቸውን ሲያሰሙ የቆዩ ሲሆን ላካሄዱት ወረራም እንደ ምክንያትነት ይጠቅሱታል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ።
በ19ና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ ስርጭታችንን ነው በማዳመጥ ላይ የምትገኙት። አድማጮቻችን፣ ከአሜሪካ ድምፅ ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voa amharic የፌስቡክ ገጻችን ላይ ይደመጣሉ።
ብዙዎች ተምረው በጣም ጥሩ ቦታ ከዶክተር፣ አስተማሪ፣ ሎየር፣ ነርስ፣ ሶሻል ወርከር አፍርተናል። ያልተሳየ ነው። አንዳንድም ያመለጡን አሉ፣ ግን አብዛኛው ጥሩ ቦታ ደርሷል።
ከሁለት አስርት ዓመታት በላይ ኢትዮጵያውያንን ሲያግዝ የቆየው ወገን የተባለ የትውልድ ኢትዮጵያውያን ተቋም ከሰሞኑ በሰሜን አሜሪካ ልዩ ዝግጅት አድርጓል። ቀደም ብላችሁ የሰማችኋት ቀለም ወርቅ ኢማምን ጨምሮ የአዘጋጆቹን ሐሳብ ቆየት ብለን እናስደምጣችኋለን። አሁን ግን ለምሽቱ ወደ ያዝነው የመጀመሪያ መሰናዶ እንሻገር። በኦሮሚያ ክልል ምዕራብ ወለጋ ዞን ሸማቂዎች አንዳንድ ወረዳዎችና ከተሞችን ሰሞኑን እንደያዙ በአካባቢው ያሉ ምንጮች ለቪኦኤ ገልጸዋል። ባለሥልጣናቱ ሸኔ የሚሉትና በሽብርተኝነት የፈረጁት የኦሮሞ ነጻነት ጦር ቃል አቀባይ ታጣቂዎቻቸው አካባቢዎቹን መያዛቸውን ቢናገሩም ሁኔታውን ለማጣራት ከአካባቢው የመንግሥት ባለሥልጣናት እስከ ፌዴራል መንግሥት ላለፉት ተከታታይ ቀናት ያደረግነው ጥረት አልተሳካም። ይህ በእንዲህ እንዳለ በቤንሻንጉል ጉሙዝ ክልል በአምባሲ ወረዳ ውስጥ በመንግሥት ኃይሎችና በሸማቂዎች መካከል ውጊያ እየተካሄደ መሆኑ የተነገረ ሲሆን ከምሽቱ 2 ሰዓት እስከ ንጋት 12 ሰዓት የሚቆይ የሰዓት እላፊ ገደብም መጣሉን የወረዳው አስተዳዳሪ አቶ ጃፈር መርቀኒ ለአሜሪካ ድምፅ ገልጸዋል። ናኮር መልካ ዝርዝሩን ይዘዋል።
በኦሮሚያ ክልል ምዕራብ ወለጋ ዞን መነሲቦ ወረዳ ውስጥ ነዋሪ መሆኗን በስልክ የተናገረች ስሟ እንዳይነገር የጠየቀች ወጣት የኦሮሞ ነጻነት ሰራዊት ስትል የገለጸቻቸው ሸማቂዎች ከመንግስት ኃይሎች ጋር ከተዋጉ በኋላ መንዲ ከተማ እንደያዙ ተናግራለች።
ኤንገዳ ጀልቀቤ ለሁለቱ ወይ ጉያ ከሌሻ አጋለች ኮንትሮል ወደ ትራቹ።
በከተማ ውስጥ ያልተቋረጠ ተኩስ ለተከታታይ 2 ቀናት ይሰማ ነበር። ሸማቂው በትናንትናው ዕለት ከተማውን መቆጣጠር ችሏል። በከተማው ውስጥ ህብረተሰቡ በተወሰነ መልኩም ቢሆን ይንቀሳቀሳል። ነገር ግን የድሮን ጥቃት ሊፈጸም ይችላል የሚል ስጋት አለው።
ድምፁ አየር ላይ እንዳይውል የጠየቀ ሌላ የመንዲ ከተማ ነዋሪ የታጣቂዎቹ ቁጥር ከፍተኛ እንደነበርና ከተማይቱ ውስጥ የነበረው የመንግስት ኃይል መሸሹን ገልጸዋል። በሸማቂዎቹ የተገደሉም የተያዙም ወታደሮችና የወረዳው አመራርና አባላት እንዳሉም ተናግረዋል። ጥቃቱን የፈጸሙት ታጣቂዎች ፖሊስ ጣቢያን ጨምሮ በርካታ የመንግስት መስሪያ ቤቶችን እንዲሁም ከአንድ የግል ባንክ ውጪ ሌሎቹንና የኢትዮ ቴሌኮም ቢሮዎችን መዝረፋቸውን ገልጸዋል። በዚህ ዙሪያ ከኢትዮ ቴሌኮምም ሆነ ባንኮቹ የተሰጠ መግለጫ ለአሁኑ ባይኖርም ሰሞኑን የባንክ አገልግሎትን ጨምሮ ሌሎችም የመንግስትና ማህበራዊ እንቅስቃሴዎች መቆማቸውን የአካባቢው ነዋሪዎች ተናግረዋል። ሸማቂዎቹ ቂልጡ ካራና ለታሲቡ ወረዳዎችንም መቆጣጠራቸውን ከነዋሪዎች ሰምተናል የሚሉት የመንዲ ነዋሪዎች ቢጠቁሙም ከስፍራዎቹ በቀጥታ ለማጣራት ያደረግነው ጥረት አልተሳካም። የትራንስፖርት አገልግሎት ከነቀምቴ ወደ ሌሎች የምዕራብ ኦሮሚያና የቤኒሻንጉል ጉሙዝ ክልል አካባቢዎች ከዚህ ሳምንት ሰኞ ጀምሮ በመቋረጡ መቸገራቸውን የተናገሩ ሲሆን የቤኒሻንጉል ጉሙዝ ባምባሲ ወረዳ ውስጥ ከምሽቱ 2 ሰዓት እስከ ንጋት 12 ሰዓት የሚቆይ የእንቅስቃሴ ገደብ መጣሉን የወረዳው አስተዳዳሪ አቶ ጃፈር መርቀኒ ለአሜሪካ ድምጽ ገልጸዋል። የሰዓት እላፊ ገደቡ የተጣለው ክልሉ ውስጥ በመንግስት ኃይሎችና በሸማቂዎች መካከል እየተካሄደ ነው የሚባለውን ውጊያ ተከትሎ እንደሆነ ቢሰማም የወረዳው አስተዳዳሪ ግን የምዕራብ ወለጋው ግጭት ወደ አካባቢያቸው እንዳይዛመት በማሰብ የተደረገ መሆኑን ተናግረዋል።
አና መንስቡ ረቲያው ሎሊሲ ሞቱማ ፊ ሸኔ ግድዲ ተይትሬ
በመንስቡ ወረዳ ውስጥ በመንግስትና ሸኔ መካከል ግጭት ተፈጥሮ ነበር። ከዛ ጋር ታይዞ እኛ ደግሞ ከነሱ ጋር ጎረቤት ስለሆንን ምናልባት ከዛ አምልጦ የሚመጣ ካለ ለሰላም ጥሩ ስላልሆነ በፍተሻ ላይ የሚሰሩ ጥብቅ ፍተሻ እንዲያድርጉ ብለን ነው የሰዓት እላፊ ገደቡን ያስቀመጥነው። ገደቡም የሚቆየው ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ሲሆን በዚህ ሰዓት በሽተኛ አምቡላንስና የጸጥታ ኃይሎች ተሽከርካሪ መንቀሳቀስ ይችላል። ከዛ ውጭ ሰዎችና ሌሎች ተሽከርካሪዎች መንቀሳቀስ አይችሉም።
የኦሮሞ ነጻነት ጦር መሆናቸውን የሚናገሩት ባለስልጣናቱ ሸኔ የሚሏቸው አማጽያን ቃል አቀባይ አቶ ወዳ ተርቢ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ አፋን ኦሮሞ ዝግጅት ክፍል ባልደረባ ጋር ባደረጉት የስልክ ቃለ ምልልስ ታጣቂዎቻቸው 3 ወረዳዎች መያዛቸውን፣ የመንግስት መዋቅር ማፍረሳቸውን፣ የፖለቲካ እስረኞች ያሏቸውን ማስለቀቃቸውን ተናግረዋል።
ኑቲ ኦፕሬሽን ይገገስነኒ ሁምነ ስርንቻ ከናኖተ መነሲቡ ጭልቱ ከራ ለተሲቡ ከይፈጠር ገመኒ አክጅረኒ ዲግኔራ
እኛ በወሰድነው እርምጃ በመነሲቡ ቅልጡ ካራና ለተሲቡ ውስጥ ያሉ የመንግስት መዋቅሮችን አፍርሰናል። የመንግስት ኃይሎችንም አባረናል። አብዛኞቹ ተያዙ፣ አብዛኞቹ ተገደሉ። ነገር ግን በአከባቢው የዘጋነው መንገድ የለም። አከባቢውን ደግሞ ተቆጣጥረናል። በመንዲ ከተማ ውስጥ ታስረው የነበሩ ከመቶ በላይ የፖለቲካ እስረኞችንም አስለቅቀናል። ከዚያም በኋላ የአብያይል በመድር ሲከብደው ባየር ላይ የድሮን ጥቃት በመንዲ ፈጽሞ አከባቢውን ለመቆጣጠር ጥረት አድርጓል፣ ግን አልተሳካለትም። አሁንም ቁጥጥራችን ስር ነው።
ሰላማዊ ሰዎች እንዳይጎዱ ጥንቃቄ እንደሚያደርጉ ፎዳ ተርቢያ አመልክተዋል።
የሮማ አቁማ አሮሊሙ በከውት አደደ ቶኔ ጅሩ በከመቀ ቶኔ ከነስ ከስምትፉፉ ቶኔ መቀቡ
በአሁኑ ጊዜ አሮሊሙና ሌሎችንም አካባቢዎች እንደተቆጣጠርናቸው ሁሉ አሁን የያዝናቸውንም አካባቢዎች ይዘን በመቆየት አስተዳደር በመመስረት ህዝቡ ራሱን እንዲያስተዳድር ነው ሐሳባችን እንጂ ህዝቡ እንዲቸገር አንፈልግም። ያንንም ለመከላከል የምንችለውን ሁሉ እናደርጋለን። ብዙ ጊዜ ሰው ማስተዋል ያቃተው አንድ የኦፕሬሽን እቅድ ስናወጣ ቀዳሚው የህዝብ ደህንነት ነው። ህዝቡ ሊጎዳ የሚችል ከሆነ እቅዱ እዛው ይቆማል። ወደዚህ እርምጃ ስንገባም ህዝቡን ሊጎዱ ከሚችሉ ነገሮች እንዴት መከላከል እንዳለብን በማሰብ ነው። አሁን እርምጃውን ቀጥለናል።
በመነሲቡ ወረዳ መንዲ ውስጥ ሰሞኑን ከሸማቂዎች ጋር ግጭት እንዳለ የምዕራብ ወለጋ ዞን ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ደበላ ውላና ለቪኦኤ በስልክ የገለጹ ሲሆን የመንግስት ኃይሎች በተሰጣቸው ትዕዛዝ መሰረት ሌላ ተጨማሪ ኃይል እስኪደርስላቸው ከአካባቢው ርቀው ሁኔታውን እየተከታተሉ መሆናቸውን ጠቅሰዋል። የዞኑ አስተዳዳሪ አቶ ሰለሞን እንዳሉ ስልክ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ዝግ ሲሆን፣ የዞኑ ኮሚኒኬሽን ጽህፈት ቤት ኃላፊ ወይዘሮ ለሊሴ ሽብሩ ደግሞ ስብሰባ ላይ መሆናቸውን እየተናገሩ በተደጋጋሚ ስልካቸውን ዘግተዋል። የኦሮሚያ ጸጥታና አስተዳደር ኃላፊ አቶ ከፍ ያለው ተፈራ እንዲሁም ምክትላቸው ጀነራል አበበ ገረሱ ስልካቸውን ሳያነሱልን የቀሩ ሲሆን የክልሉን መንግስት ኮሚኒኬሽን እንዲሁም የፖሊስ ኃላፊዎችን ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። በሌላ በኩል ባለፈው ሳምንት ውስጥ ከአሶሳ ከተማ ወደ ካማሺ ዞን በመለስተኛ የህዝብ ማመላለሻ እየተጓዙ የነበሩ የ12ኛ ክፍል ተፈታኞች እና ሌሎች በአጠቃላይ 16 ሰዎች ምዕራብ ወለጋ ውስጥ በሚንቀሳቀሱ ታጣቂዎች መታገታቸውንና እስካሁን ስለ ሁኔታቸው ማወቅ እንዳልቻሉ ከተማሪዎቹ ቤተሰቦች መካከል ተናግረዋል። ልጃቸው በአምባሲና መንዲ መካከል በሚገኘው ቤንጓ በተባለ ስፍራ ባለፈው ሳምንት ሐሙስ ከጠዋቱ 4 ሰዓት ላይ መታገቱን የገለጹት ወይዘሮ ነጻነት በላይ እንዲህ ብለዋል።
አሁን ሳምንቱ እየመጣ ነው። የተያዘው ባለፈው ሳምንት ሐሙስ ሲሆን ቀኑ 17 ነበር። 4 ሰዓት ላይ ነው የተያዘው። ልክ ዳቡስ የሚባል ወንዝን እንደተሻገሩ ነው የተያዙት። ከልጄ ውጪ ሌሎችም የ12ኛ ክፍል ፈተና ወስደው ከአሶሳ የሚመለሱ ተማሪዎች ነበሩም። ቁጥራቸውን አላውቅም እንጂ የያዛቸው ደግሞ ጫካ ውስጥ ታጥቆ ያለ ኦነግ እንደሆነ የሰማሁት ከታገቱ ሰዎች መካከል ወደ አሶሳ ደውለው ከተናገሩ ሰዎች መካከል ያገቱን ሸማቂዎቹ ናቸው ብለው መናገራቸው ነው።
ወንድሙ የ12ኛ ክፍል ፈተና ጨርሶ ሲመለስ በእንጓ ውስጥ መታገቱን የተቀሰ ሌላ ነዋሪ ተከታዩን ብሏል።
እንግዲህ ወንድሜ ክላስ ሊፈተን ነው ወደ ክልል ሄደ። እዛ ኢንትራንሱን ከፈተነው ልክ እንደጨረሰ መኪናው በእጀባ ነበር የሚወጣው ከአሶሳ ወደ ከማሽ። ከዛ ሲመጡ መኪና ትንሽ ኋላ ቀርቶ ነበር መሰለኝ። ተማሪዎች እንግዲህ ኦልሬዲ 36 ይሆናሉ በአጠቃላይ ከህዝቡ ጋር ማለት ነው። ተሳፋሪ እሱ አንዱ ብራዘር እና አንድ ስሟን አላውቅም፣ እሷ ከነ ልጇ ነው ከነ ባሏ ምናምን ከእነሱ ጋር ታግታለች። ይህም በለው አላት አልደወሉም። የት ይደውላሉ? ቦታው እንግዲህ ቤንቧ የሚባል አካባቢ።
የሸማቂዎቹ ዓለም አቀፍ ቃል አቀባይ አቶ ወዳ ተርቢ ለዚህ ክስ ምላሽ ሰጥተዋል።
ዋን ከና አመ ሲመራ ደጋ ጅራ ዱቢ ከሲ ኬስ ሴኑ ሌ ሰበበን ቀብኑ።
ይህን ነገር ከእናንተ ነው ምንሰማው። እንዲህ አይነት ጉዳይ ውስጥ ለመግባትም ምክንያት የለንም። ሰላማዊ ሰዎችን በተለይ ተማሪዎችን ከመንገድ ላይ አግተን ምን እናደርግበታለን? ይህ ከእቅዳችን ጋር ከዓላማችን ጋር አይሄድም። ስርዓቱ በጦር ሜዳ ላይ በእኛ ሲሸነፍ በመደናገጥ የሐሰት ወሬ መንዛት ይጀምራል። ስርዓቱ የእኛን ትግል በመሰረተ ቢስ ወሬ የሚያፈርስ ይመስለዋል። ይህ ግን ውሸት ነው። እገታው ሊፈጸምም ላይፈጸምም ይችላል። የምናውቀው ጉዳይ የለም። በአጠቃላይ እጃችን በእገታ ውስጥ የለም።
የቤኒሻንጉል ጉሙዝ ክልል የትምህርት ቢሮ ኃላፊ አቶ ቢኒያም መንገሻ መረጃ እንደሌላቸውና እንደሚያጣሩ ገልጸዋል። የክልሉ ጸጥታና የሰላም ግንባታ ቢሮ ምክትል ኃላፊ አቶ ሙሳ አሚድ ስራ ላይ መሆናቸውን ጠቅሰው ምላሽ ሊሰጡ እንደማይችሉ በስልክ ተናግረዋል። የክልሉ ኮሚኒኬሽን ጽህፈት ቤትም የጸጥታ አካል ካልሆነ በስተቀር በዚህ ዙሪያ ምላሽ ሊሰጥ እንደማይችል አስታውቀዋል። ከምዕራብ ወለጋ ዞንና ኦሮሚያ ክልል ባለስልጣናት ላለፉት 4 ቀናት ለማጣራት ያደረግነው ጥረት አልተሳካም። ነገር ግን የምዕራብ ወለጋ አስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ ደበላ ኦላና ሰዎች በዞኑ ውስጥ ስለመታገታቸው መረጃ እንደደረሳቸው በመጥቀስ ለማረጋገጥ ግን በአካባቢው ያለው የጸጥታ ሁኔታ አስቸጋሪ መሆኑን ከትናንት በስቲያ ረቡዕ ምላሽ ሰጥተው ነበር። ላለፉት 2 ቀናት ግን ለተጨማሪ መረጃና ማብራሪያ ፈልገናቸው ስልክ ሳያነሱ ቀርተዋል። የፌዴራሉ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ደሴሳ በበኩላቸው ስለተባለው እገታ እንደማያውቁ በመጥቀስ ያገቷቸውን አካላት ጠይቁ በማለት ለሰጡት ምላሽ ሸማቂዎችን ጠይቀን ማንንም አላገትንም ሲሉ መመለሳቸውን ጠቅሰን ላነሳንላቸው ጥያቄ እነሱ ካላገቱ እገታው አልተፈጸመም ማለት ነው ሲሉ አጠር ያለ ምላሽ ሰጥተዋል። በሌላ በኩል የትምህርት ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ኃላፊ ወይዘሮ አመለወርቅ ዝጌል ያሉበት ሁኔታ በስልክ ለማውራት ምቹ አለመሆኑን ጠቅሰው ከዚያም በኋላ ደጋግመን ስንደውልላቸው ስልካቸውን አላነሱልንም። ባለፈው 2014 ዓ.ም ሚያዝያ ወር ውስጥ የታገቱ 3 የቤኒሻንጉል ጉሙዝ ክልል ካማሺ ዞን ማረሚያ ቤት መኮንኖች እስካሁን አለመመለሳቸውን የካማሺ ዞን ኮሚኒኬሽን መምሪያ አስታውቋል። በምዕራብ ኦሮሚያ ውስጥም ላለፉት 4 ዓመታት በሸማቂዎችና መንግስት ኃይሎች መካከል ሲደረግ የነበረው ውጊያ የአካባቢውን ነዋሪዎች የሰላም እጦት ውስጥ መጣሉንና በርካታ ንጹሐን ዜጎች መገደላቸውን እንዲሁም በመቶ ሺዎች የሚቆጠሩ ሰዎችን ከቀያቸው ማፈናቀሉን ስንዘግብ መቆየታችን ይታወሳል። በሰሜን ኢትዮጵያ በመንግስትና በህወሓት መካከል ላለፉት 2 ዓመታት ሲካሄድ የነበረው ደም አፋሳሽ እና አውዳሚ ጦርነት ከትናንት ወዲያ በሁለቱ አካላት የሰላም ድርድር እንዲቆም ስምምነት ላይ መደረሱን ተከትሎ በኦሮሚያና ሌሎችም አካባቢዎች ውስጥ ከሚንቀሳቀሱ ታጣቂዎች ጋር ተመሳሳይ የሰላም ድርድርና ስምምነት እንዲደረግ ከነዋሪዎችና ከተለያዩ አካላት ጥሪ እየቀረበ ቢሆንም እስካሁን ከሁለቱ ወገኖች የተሰማ ነገር የለም። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮሩን ለቀደመው ዘገባ በእጅጉ እናመሰግናለን። በመቀጠል ደግሞ ወደ እንግሊዝ ሀገር እናቀናለን። የኢትዮጵያ ዩኬ ኢንቨስትመንት ጉባኤ ከሰሞኑ ተካሂደዋል። ለንደን በሚገኘው የኢትዮጵያ ኤምባሲ አዘጋጅነት ተካሂደው የኢትዮጵያና የዩናይትድ ኪንግደም ኢንቨስትመንት ጉባኤ የሁለቱን ሀገሮች የንግድ ትብብር እንደሚያጠናክርም ተገልጿል። ኢትዮጵያ ነጋዴዎችና የዩኬ ባለሀብቶችን ያገናኘው ጉባኤ ለዓለም አቀፍ ነጋዴዎች የኢንቨስትመንት ጥሪም ተላልፎበታል። ዝርዝሩን የለንደኑ ዘጋቢያችን አስተዋይ መለስ አዘጋጅቶታል።
ትናንት ለንደን በሚገኘው የኢትዮጵያ ኤምባሲ የተካሄደው የኢትዮጵያና የዩናይትድ ኪንግደም የኢንቨስትመንት ጉባኤ የመንግስትና የንግድ ዘርፍ እንዲሁም የንግድ ለንግድ ትብብሮችን በማጠናከር ወደ ውጭ የሚላኩ የኢትዮጵያ ምርቶችን ተደራሽነት ለማስፋት አልሟል። የንግድ ኢንቨስትመንትን በስፋት በማስተዋወቅ ተጨማሪ ባለሀብቶች ወደ ኢትዮጵያ እንዲገቡ በስፋት እየሰራ መሆኑን የሚናገረው የኢትዮጵያ መንግስት ለባለሀብቶች ምቹ ሁኔታ ለመፍጠር በተለያዩ የሀገሪቱ ክፍሎች በበርካታ ዘርፎች ላይ አገልግሎት መስጠት የሚችሉ የኢንዱስትሪ ፓርኮችንና መሰረተ ልማቶችንም በብዙ ሚሊዮን ዶላር ወጪ በበቂ ሁኔታ ማዘጋጀቱን አመልክቷል። የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስትር ገብረ መስቀል ጫላ ለአሜሪካ ድምጽ በሰጡት አስተያየት መንግስት ከመሰረተ ልማቱ በተጨማሪ የተለያዩ የማበረታቻ ስርዓቶችን ዘርግቷል ብለዋል።
የተለያዩ የማበረታቻ ስርዓቶችም ኢትዮጵያ አለ። የታክስ ሶሊዳ የሚባል አለ። ከቀረጥ ነጻ የሚገቡ እቃዎች አሉ። እነዚህን በሙሉ የማመቻቸት ስራ ቀደም ሲል ያለቀ ነው። ስለዚህ የዩኬ ባለሀብቶችም ሌሎች የአውሮፓ ባለሀብቶችም መጥቶ እኛ ጋር ለማምረት ለመሸጥም ኢትዮጵያ በጣም የሀገር ውስጥ ገበያ የአካባቢ ገበያ ያላት ትልቅ ሀገር ናት። በማደግ ላይ ያለ ኢኮኖሚ ያላት ሀገር ስለሆነች የውጭ ባለሀብቶችን ከሌላው ሀገር በተለየ ሁኔታ ማበረታቻው ሰጥታ ለማስገባት የኢንቨስትመንት ህጉ በስፋት የሚፈቅድበት ሁኔታ አለ።
በውጭ ንግድ ሚዛን ዩኬ ከኢትዮጵያ የምትበልጥ በመሆኑ የሀገር ውስጥ ምርቶችን በአይነትና በጥራት በመጨመር እንዲሁም የውጭ ተቀባይ ደንበኞችን በማስፋት ሚዛኑን እንዲመጣጠን እየሰራን ነው ሲሉም ስለ ኢትዮጵያ ዓለም አቀፍ የንግድ እንቅስቃሴ ተናግረዋል። ኢትዮጵያ ውስጥ በኢንቨስትመንት ከተሰማሩ ዓለም አቀፍ ኩባንያዎች መካከል በጉባኤው ላይ የተገኙት ለስራችን እንቅፋት ሆኖብናል ያሉትን ጥያቄ አቅርበዋል። በዚህም የውጭ ምንዛሪ ጥረት፣ የጉምሩክ እጅግ ኋላ ቀር የሆነ አሰራርና በአንዳንድ ቁልፍ ቦታዎች ላይ ያሉ ባለሙያዎች ኃላፊነታቸውን በአግባቡ ለመወጣት ቀዳሚዎቹ ናቸው ብለዋል። ሀገሪቱ ውስጥ ያላቸውን ኢንቨስትመንት ለማስፋት፣ ለተጨማሪ በርካታ ኢትዮጵያውያን የስራ ዕድል ለመፍጠር እንዲሁም ምርቶቻቸውን ለኢትዮጵያ ገበያ ለማቅረብ እቅድ ያላቸው በመሆኑ ችግሮቹ በተቻለ ፍጥነት እንዲፈቱላቸውም ጠይቀዋል። ለተነሱት ችግሮች በተለይ የውጭ ምንዛሪን በተመለከተ የአሜሪካ ድምጽ ለንግድና ቀጠናዊ ትስስር ሚኒስትር ገብረ መስቀል ጫላ ላቀረበላቸው ጥያቄ የሚከተለውን ምላሽ ሰጥተዋል።
ይሄ እንግዲህ ፈጣን እድገት በሚያሳዩ ሀገራት ታሪክም እንደዚህ አይነት ነገሮች ይከሰታሉ። መጠነኛ የሆነ ኢንፍሌሽን፣ የውጭ ምንዛሬ እጥረት፣ እነዚህ ተግዳሮቶች ይከሰታሉ። ለምንድን ነው የሚሆነው? ፐብሊክ ኢንቨስትመንት ከፍተኛ ነው። በምንገነባበት ጊዜ ካፒታል ጉድስ ከውጭ ነው የሚገቡት። ይሄ በመንግስት ነው የሚገባው፣ በሀርድ ከረንሲ ነው የሚገባው። ስለዚህ ከአምና ጥር አካባቢ ጀምሮ የዶላር ሼር ለግሉ ባለሀብት የሚሄደው በተወሰነ ደረጃ ቀንሷል፣ 37 ሆኗል። ይሄ 37 በመሆኑ የግሉ ባለሀብቶች ለጥሬ እቃ ግዢ እንደዚሁም ደግሞ ለስፔር ፓርት እጥረት ያጋጥመናል እያሉ ቅሬታ ሲያስነሱ ነበር። እንግዲህ ያው እድገት እያመጣ ያለው ለውጥ ነው እንጂ እኛ በኤክስፖርት ያነሰ ኤክስፖርት እያገኘን ስለሆነ አይደለም። ግን ከፍተኛ የሆነ ቅድም እንዳልኩት እድገቱን ለማስቀጠል መንግስት ቅድሚያ ስለሰጠ ነው። ግን ይሄ ዘላቂ ችግር አይሆንም። በዛ ደረጃ ቢያዩ ጥሩ ነው የሚል በተለይ የውጭ ኢንቨስተሮች፣ የሀገር ውስጥ ኢንቨስተሮች ይሄ ትልቅ ችግር መሆን የለባቸው። ምክንያቱም ሀገራቸው ነው። ገንዘባቸው በዶላር ቢሸጡም ገንዘባቸው በሎካል ከረንሲ ተመንዝረው ይሰጣቸዋል። ግን የውጭ ባለሀብቶች ያው ገንዘብን ፍለጋ ስለሚመጡ ያንን ሁል ጊዜ እንደዛ አድርገው ለረጅም ጊዜ መቆየት ለመንግስትም አስቸጋሪ ስለሆን በቀጣይ አጥንቶ ብሔራዊ ባንክ በሚያወጣው ፖሊሲ የሚስተካከል ነው እንጂ ቋሚ ፖሊሲ ሆኖ የሚቀጥል አይደለም ማለት ነው።
በዩኬ የቆዳ ምርትና ንግድ ውስጥ ለ200 ዓመታት የቆየው ፒታርድስ ኩባንያ ዋና ስራ አስኪያጅ ሬጅ ሃንኪ ድርጅታቸው ቆዳና የቆዳ ውጤቶችን ለ120 ዓመታት ያክል ከኢትዮጵያ ሲገዛ እንደቆየና ካለፈው 10 ዓመት ወዲህ ደግሞ 4 ፋብሪካዎችን በማቋቋም ለ1000 ኢትዮጵያውያን የስራ ዕድል መፍጠሩን ጠቁመው ኢትዮጵያ ውስጥ ለውጭ ባለሀብቶች ያስቸግራል ያሉትን እንዲህ ነግረውኛል።
Definitely bureaucracy is complicated in Ethiopia, and if you're a foreign investor,
ኢትዮጵያ ውስጥ ያለው ቢሮክራሲ የተወሳሰበ መሆኑ እርግጥ ነው። የውጭ ባለሀብት ኮንክ ባህሉንና አስተራሩን በቀላሉ አትረዳው። ህዝቡ ደግሞ በራሱ እጅግ የሚኮራ ህዝብ ነው። የተለየ የራሱ የሆነ ነገር ያለው ነው። ነገር ግን ለምሳሌ ቢሮክራሲውን ከቻይና ጋር ብናነጻጽረው የቻይና ቢሮክራሲም እጅግ የተወሳሰበ ነው። አየህ፣ ይህ ሁሉም ጋር ያለ ነው። ለዚህ መፍትሄው ሀገሩንና ህጉን የሚያውቁ የአካባቢው ሰዎችን ማግኘት ነው። ሰዎች ታዲያ በምንም አይነት ህግ መጣስ የለባቸውም። ይህንን ካደረክ ቢሮክራሲው ይቀላል። ሆኖም ለሁሉም ነገር በቂ ጊዜ መስጠት አለብህ። ለንደን ወይም አሜሪካ በአንድ ጊዜ እንደምታደርገው ላድርግ ማለት አይቻልም። መታገስ ያስፈልጋል ብለዋል ሬጅ ሃንኪ። ኢትዮጵያ ውስጥ ኢንቨስት ማድረግ ለሚፈልጉ ባለሀብቶችም የሚከተለውን መልእክት አስተላልፈዋል።
The first challenge for any investor is the Ethiopian problem.
ለማንኛውም ኢንቨስተር የመጀመሪያ ፈተና የሚሆነው ከኢትዮጵያ ጋር የሚኖረው መስተዋድድ ነው። ከኢትዮጵያ ጋር የሚኖረው መዋደድ የረጅም ጊዜ ነው የሚሆነው። ኢትዮጵያ ሄደ በአመቱ የተወሰነ ገንዘብ ሰርተ ለመመለስ ካሰብክ ጊዜን አታባክን። ፕሮጀክት ይህ መሆን የለበትም። በቅድሚያ ሀገሪቱ የሚያስፈልጋትን ማወቅ አለብህ። ከዛ ካንተ የመካከለኛና የረጅም ጊዜ ግብ ጋር አብሮ መሄዱን ማረጋገጥ አለብህ። ይህ ከሆነ ኢትዮጵያ ውስጥ ስኬታማ ትሆናለህ። ሀገሪቱ የምትፈልገው አምራች የግብርና የማዕድን ኢንዱስትሪዎችን ነው። የሚፈልጉት የምር ለዜጎቻቸው የሥራ ዕድል የሚፈጥሩና ለአካባቢው ነዋሪዎችና ምርቶች እሴት የሚጨምሩ ፕሮጀክቶችን ነው። በዚህ አካባቢ የምትንቀሳቀስ ከሆነ የተለያዩ ማበረታቻዎች አሉ። ነገር ግን ኢንቨስት ማድረግ ያለብህ ለግብር ቅነሳ ወይ ለሌላ ድጋፍ አይደለም፣ ለድርጅትህ ትክክለኛ የኢንቨስትመንት አማራጭ መሆኑን ስታምንበት ብቻ ነው ይላሉ። በጉባኤው ላይ ኢትዮጵያን ወክለው በመጡ የመንግስት ባለስልጣናትና ባለሙያዎች በግብርና ጤና እንስሳትና የእንስሳት ተዋጽኦ በማዕድን ሀብት በምርት ኢንዱስትሪና በተሰናዳው የምጣኔ ሀብት ማሻሻያ ላይ ገለጻ ተደርጓል። የኢትዮጵያን መንግስት ኢትዮጵያውያን ነጋዴዎችንና የዩናይትድ ኪንግደም ባለሀብቶችን ያገናኘው ጉባኤ የዩኬ መዋዕለ ንዋይ መዳቢዎች በኢትዮጵያ ያላቸውን ተሳትፎ በማሳደግ በአሁኑ ጊዜ በኢትዮጵያ እየሰሩ ያሉ ባለሀብቶችን ችግሮች በመፍታት የሁለቱን ሀገራት የኢኮኖሚ ትስስር በማጠናከር የውጭ ንግድ ምርቶችን በጥራትና በብዛት ለማምረት የሚያስችል አመቺ ሁኔታ ይፈጠርበታል ተብሎ ይታመናል። ለአሜሪካ ድምጽ አስተዋይ መለሰ ከለንደን።
በመጪው ማክሰኞ ጥቅምት 26 ለሚካሄደው የዩናይትድ ስቴትስ ምክር ቤትና አካባቢው ምርጫ የሚወዳደሩ ተፎካካሪዎች የምረጡኝ ዘመቻቸውን ሲያካሂዱ ቆይተዋል። ከነዚህ መካከል በቨርጂኒያ ክፍለ ግዛት የሚገኙትን አርሊንግተን፣ አሌክዛንድሪያና ደቡባዊውን የፌርፋክስ አካባቢ ወክሎ በገለልተኝነት የሚወዳደረው ትውልደ ኢትዮጵያዊው አሜሪካዊ ቴዲ ፍቅሬ አንዱ ነው። ቦዝ አለንን በመሰሉ ትልልቅ ኩባንያዎች ውስጥ በቴክኖሎጂ ባለሙያነት ያገለገለው ቴዲ ከሰባት ዓመታት በፊት ስራውን በማጣቱ ለሁለት ዓመት ተኩል በጎዳና ላይ ለመኖር ተገዶ የነበረ ሲሆን ያ ወቅት በሰዎች ላይ የሚደርሰውን ኢፍትሐዊነት እንዲመለከትና ለምክር ቤት ምርጫ እንዲወዳደር እንደገፋፈውም ገልጿል። ቴዲን ያነጋገረችው ስመኝሽ ቆይናት ቆይታቸው በመቀጠል ይሰማል።
በዚህ ወቅት ለዩናይትድ ስቴትስ የምክር ቤት አባልነት ለመወዳደር ምን አነሳሳህ?
In 2008, that kind of changed up to a point because I got really involved in American politics.
ኢትዮጵያ ላይ ተጽዕኖ የሚያሳድሩ የውጭ ጉዳይ ፖሊሲዎችን እከታተል ነበር። ፍላጎቴ ወደ አሜሪካ ፖለቲካ መቀየር ጀመረው ግን በጎርጎሳውያኑ በ2008 ዓመተ ምህረት ነው። የአሜሪካ የውጭ ጉዳይ ፖሊሲ በኦባማ የተሻለ ይሆናል ብዬ አስብ ስለነበረ ኢትዮጵያኖች ለኦባማ የሚል ቡድን ተቀላቅዬ ከምርጫ ዘመቻው ውጪም ብዙ ተሳትፎ አደርግ ነበር። ነገር ግን በ2015 ለሁለት ዓመታት ጎዳና ላይ ሰውጣ ሁሉ ነገር ተቀየረ። ህይወቱን ሙሉ በሙሉ በሌላ ገጽታ ይዋት። በሰዎች ስቃይ ኢፍትሐዊነት ምንም ድንበር እንደሌለው ተረዳው። ስለዚህ ከታማኝ ዲሞክራት ደጋፊዎች ወደ ገለልተኝነት ተቀየርኩ። ለዚያ ነው አሁንም ገለልተኛ ሆኜ የምወዳደረው። ፖለቲካ እጅግ ከፋፋይና ሰዎች በማንነታቸውና በአስተሳሰባቸው ምክንያት እርስ በርስ እንዲጋጩ በማድረግ የሚከፋፍል ሆኖ ነው የሚታየኝ። ነገር ግን የእውነት ፍትህን ለማምጣት በአሜሪካም ሆነ በዓለም ዙሪያ የሚገኙ በቢሊዮን የሚቆጠሩ ሰዎችን ህይወት ለማሻሻል የምንፈልግ ከሆነ መከፋፈል ማቆምና አንድ መሆን መቻል አለብን።
እንግዲህ በጣም ከፍተኛ ትምህርት የተማርክ የአይቲ ባለሙያ ነህ፣ ግዙፍ ተቋማት ውስጥም ሰርተሃልና እንዴት ጎዳና ላይ ልትወድቅ ቻልክ?
Consulting world is very by its very nature can be very
የአማካሪነት ስራ በወቅቱ አስተማማኝ ወይንም ዋስትና ያለው አልነበረም። የምሰራበት የነበረው ፕሮጀክት ሲያልቅ ከስራ ወጣው። በኋላ የራሴን ንግድ ለመጀመር ሞክሬ ሳይሳካልኝ ቀረ። እዚህ ሀገር ስራሽን አጥተሽ በአጭር ጊዜ ውስጥ መተካት ካልቻልሽ ትልቅ ቀውስ ውስጥ ትገቢያለሽ። እኔም ላይ የተፈጠረ ያው ነው። በእርግጥ አሁን በእግዚአብሔር እርዳታ ጎዳና ላይ አይደለሁም። እንደውም ከሰባት ዓመት በፊት ከማገኘው የበለጠ ትልቅ ገንዘብ ይከፈለኛል።
But you mentioned earlier that you were a very hardcore Democrat.
ቀድም በጣም አክራሪ ዲሞክራት እንደነበርክ ጠቅሰሃል። ዲሞክራትና ሪፐብሊካን ፓርቲዎች ደግሞ በርካታ ደጋፊ ያላቸው ግዙፍ የፖለቲካ ፓርቲዎች ናቸው። አሁን አንተ በገለልተኝነት ለመወዳደር ስትነሳ ልዩነቱ ምንድነው? ምን አይነት የተለየ የፖለቲካ አማራጭ ነው ይዘህ ተነሳኸው?
Sure, I mean, you know, to be honest, everything for me goes back to the 2 years of homelessness.
በእኔ ሁሉም ነገር የሚነሳው ጎዳና ላይ ከነበርኩበት ጊዜ ነው። ይዛኔ ነው ሁለቱ ፓርቲዎች ልክ እንደ ጎሳ መሆናቸውን የተረዳው። ኢፍትሃዊነትን፣ ሰብአዊ መብትን፣ እኩልነትንና መልካምነትን በጎሳ አይን ስንመለከተው ኢፍትሃዊነትን አቅም እየሰጠነው ነው። ምክንያቱም ያለመታደል ሆኖ ዲሞክራት መሆን ማለት ሪፐብሊካንን ማራከስ፣ ሪፐብሊካን ስትሆኝ ደግሞ ዲሞክራትን ማራከስ ወይንም ማጥላላት ሆኗል። አሁን በአሜሪካ ያለው የፖለቲካ ኢንዱስትሪ ሰዎችን እነሱና እኛ በሚል በመከፋፈል ላይ የተመሰረተ ነው። ነገር ግን ዲሞክራትም ሪፐብሊካንም ገለልተኛም ሆነ አረንጓዴ ፓርቲ የቱንም ሁኚ ሁላችንም የሚቀጥለውን ቢል ወይንም ክፍያ ለማሟላት እየታገልን ነው። የብዙ አሜሪካኖች ሕይወት ይሄ ነው። በቢል ጌትስ፣ ቤዞስ ወይንም ዛከንበርግ ስም የምንጠራ ካልሆነ በስተቀር ከታች ያለው 90% የሚሆነውን ማኅበረሰባችን ውስጥ ነን። ተቀማጭ ገንዘብ የለንም። የክፍያ ቀናችንን እየጠበቅን ነው የምንኖረው። ያ ነው ከፓርቲ ደጋፊነቱ ጥቼ ገለልተኛ እንደሆንና ሰውነታችን ላይ እንዳተኩር ያደረገኝ። አሜሪካም ኢትዮጵያም ሁሉም ሀገር የሚያስፈልገው ይሄው ነው። ራሳችንን በልዩነት መነጽር ውስጥ ስንመለከት በዚህ ዓለም ላይ በርካቶችን በድህነት አረንቋ ውስጥ የከተተው ስርዓትን እያጠናከርን እንሄዳለን።
ግን እነዚህ ሁለት ግዙፍ ፓርቲዎች ለረጅም ዘመናት የኖሩ ስር መሰረት ያላቸው ተቋማት ናቸው። በዛ ላይ ትልልቅ የገንዘብ ምንጭ አላቸው። አንተ ደግሞ የኮርፖሬት ገንዘብ እንደማትወስድ ገልጸሃል። በዚህ መልኩ ገለልተኛ ሆኖ ከግዙፍ ፓርቲዎች ጋር መወዳደር አይከብድም?
It is extremely difficult. In fact, almost impossible.
በጣም ይከብዳል። እንደውም የማይቻል ይመስላል። ነገር ግን አሁን ባለንበት ወቅት ያለው ስርዓት ለእኛ እየጠቀመን አይደለም። የባይደን ተቀባይነት ከ40% ያነሰ ነው። የምክር ቤቱ ደግሞ ከ20% ያነሰ ነው። ስለዚህ እየመራ ያለው መንግስት ህዝቡ የማይስማማበትና ተቀባይነት የሌለው ነው። የኖርንበት የዲሞክራትና የሪፐብሊካን አካሄድ ከዚህ በኋላ የማያዋጣን ከሆነ ደግሞ የሆነ ነገር ማድረግ አለብን እያልኩ ነው።
Unfortunately, we are living in a very, very challenging time.
እንግዲህ ያለመታደል ሆኖ አሁን ያለንበት ጊዜ በዓለም ዙሪያ እጅግ ፈታኝ ጊዜ ነው። የዩክሬን ጦርነት እያሳደረ ያለው ተጽዕኖ አለ። ኮቪድ-19፣ ድርቅ፣ የአየር ንብረት ለውጥ ብዙ ተጽዕኖዎች እያደረሱ ነው። በዚህ ዙሪያ የአሜሪካ መንግስት ያለውን አቋም በተለይ ደግሞ ከውጭ ፖሊሲው ጋር ተያይዞ እንዴት ታየዋለህ?
እኛ አሜሪካኖች የዓለም ፖሊስ መሆን ማቆም አለብን። ዲሲ ስቴጂ በየጎዳናው የሚያድረው ቤት አልባ ብዛት አስደንጋጭ ነው። የሚያሳዝነው አብዛኞቹ ቤት አልባዎች በውትድርና ያገለገሉ ናቸው። ከ50 ዓመታት በላይ የማያቋርጥ ጦርነት ውስጥ ገብተናል። ቢሊዮን የሚቆጠር ገንዘብ ለዩክሬን አይጠቅምም። የሚጠቀሙት አንዳንድ ተቋማት ናቸው። ለአሜሪካን ሰራተኞች አነስተኛ ተቋማት ወይንም የተማሪዎችን ዕዳ ለመሰረዝ ሲሆን ግን ገንዘብ የለም። ስለዚህ በሌሎች ሀገሮች ጉዳይ ጣልቃ መግባት ማቆም አለብን። ዓላማችን የዲሞክራሲን ማስፋፋት ከሆነ መጀመሪያ እዚህ አሜሪካ ውስጥ ዲሞክራሲን ተግባራዊ በማድረግ እንጀምር።
ቅድም እንዳልከው የዲሞክራትና የሪፐብሊካን ደጋፊዎች ይበልጥ ወደ ጥግ እየሄዱ ልዩነታቸው እየሰፋ ነው። ይበልጥ የአክራሪነት አካሄድ ነው የሚታየው እና አሜሪካኖችን ሀሳባቸውን ማስቀየርና እንዳንተ ገለልተኛ አቋም መያዝ እንዲችሉ ማድረግ ቀላል ነው? አልከበደህም?
It's hard, but I think it's doable for one reason.
በጣም ከባድ ነው፣ ግን ደግሞ በአንድ ምክንያት የሚቻል ነው። ብዙ አሜሪካኖች እነዚህ ሁለቱ ፓርቲዎች አቋማቸውን እንደማያንጸባርቁ ስለሚያምኑ ገለልተኛ መሆን ጀምረዋል። ስለዚህ እኔ በመገፋፋት ፋንታ አብሮነትን፣ በጎሰኝነት ፋንታ አንድ የመሆን መልእክትን ማስተላለፍ ከቻልኩ ይሳካልኛል። ስለ ዘረኝነት፣ ስለ ኢኮኖሚ ፍትሐዊነትና ሌሎች ጉዳዮች ስናወራ እኛ እያልን እንዴት አብረን ችግሩን እንቅረፍ እያልን ካወራን ሰዎችን መሳብ ይቻላል። ለዚያም ነው ብቻዬን 1500 ፊርማ በስድስት ሳምንት ውስጥ ማሰባሰብና ለተወዳዳሪነት ማቅረብ የቻልኩት። ለእኔ ዋናው ስኬት ይህም መልእክት ማስተላለፍ መቻሌ ነው።
እንግዲህ ምርጫው በህዳር ወር ነው የሚካሄደው። እስከዛ ጥቂት ወራቶች አሉ። በዚህ ጊዜ ውስጥ የምርጫ ዘመቻህ ምን አይነት መልክ ይኖረዋል?
እስካሁን ያተኮርኩት ፊርማ ማሰባሰቡ ላይ ስለነበረ አንድ በአንድ ሰዎችን ማግኘትና ማናገር ላይ ነበረ የምሰራው። አሁን ደግሞ ያንን ለማስፋት የተለያዩ አካላትና ቡድኖችን ለማግኘት ከእነሱ ጋር ግንኙነቴን ለማጠናከር እየሰራው ነው። በቀጣይ ደግሞ ዘመቻዬን ከሚደግፉና አቀንቃይ ከሚሆኑልኝ ድርጅቶች ጋር አብሬ እሰራለሁ። ከአሜሪካ ድምፅ የሚተላለፍላችሁ የቅዳሜ ምሽት ስርጭታችን ይቀጥላል። ወደ ቀጣዩ መሰናዶ ከመሻገራችን በፊት ግን የሙዚቃ አፍታ እንውሰድ። ከዘመናዊ ሽሬዎቹ የአስቴር አወቀ ሙዚቃዎች መካከል ቀጣዩን ተጋበዙልን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት። አድማጮቻችን፣ እያስተናገድኳችሁ የምገኘው ሀብታሙ ስዩም ነኝ። በኢትዮጵያ መንግስትና በህወሓት መካከል በዚህ ሳምንት ደቡብ አፍሪካ ላይ የተደረሰውን የሰላም ስምምነት በተመለከተ ዘጋቢዎቻችን ከሀገር ውስጥና ከውጭ አጠናቀሯቸውን የህዝብ አስተያየቶች ባለፉት ቀናት ስናሰማችሁ ቆይተናል። ዛሬ ከመቀሌ እንጀምራለን። ዘጋቢያችን ሙሉጌታ አጽባ የነዋሪዎችን አስተያየት እንደሚከተለው አሰባስቧል።
በመቀለ ከተማ አስተያየት ከሰጡኝ መካከል አንዱ አቶ ሰለሞን ለማ ይባላሉ።
ጦርነት የታወቀ ነው፣ አገር ያጠፋል፣ ሰው ይበላል። ስለዚህ ከመጀመሪያም ጀምሮ እንደ አንድ ትግራዋይ አቋሜ፣ አብዛኛው የትግራይ ህዝብ አቋምም ጦርነት አልነበረም። ይህ ጦርነት ተገደን የገባንበት ነው እንጂ በሰላም ማለቆ ፍላጎታችን ነው። ወደ ነበረበት ሰላም መመለስ ካለበት አጠቃላይ ፍትህ፣ ማህበራዊ ፍትህ ማግኘት አለበት። ሰው ጉዳት የደረሰበት መካስ አለበት። በአጠቃላይ በትግራይ ህዝብና በአጠቃላይ እንደ ትግራይ የደረሰው ጉዳት መካስ አለበት። ትጥቅ መፈታት ካለበት ወደ ውጊያ የተገባው ሰላም ስለሌለ ነው። ስለዚህ በኃይል የመጣ ጦርነት ነው። ከዛ ያ ለመከላከል ነበረ ትጥቅ የታጠቀው የትግራይ ህዝብ። ስለዚህ ትጥቁ መፍታት ያለበት ሰላሙ በአስተማማኝ የሚተገበርበት ሁኔታ ከተፈጠረ በኋላ ነው ትጥቅ መፍታት ያለበት። ስለዚህ ትጥቅ መፈታቱ መጨረሻ መምጣት ያለበት ጉዳይ ነው።
ወይዘሮ አበባ ይርጋው የተባሉ ከሽረን ዳስላሴ ከተማ በጦርነቱ ምክንያት ተፈናቅለው እንደመጡ የገለጹ በበኩላቸው
እንግዲህ ሰላም ድርድሩ ሰምተናል። የትግራይ መንግስት ምንም ያለው ነገር የለም። መግለጫ እስከሚሰጥ እየጠበቅን ነው። እኛ የሰላም እርምጃ እኛ ደስ ብሎናል። ሰላም ነው የምንፈልገው። ለሰላም ነው የታገልነው። ህገ መንግስት ይከበር ነው የኛ ጥያቄ። መጀመሪያም ያ ነው። አሁንም ህገ መንግስቱን ይከበር ነው። ያ ህገ መንግስት ከተከበረ እኛ መብታችን ለመብት ከታገን በህገ መንግስት የተቀመጠ የመብት አንቀጾች አሉ። እነሱን ካሉ እኛም ያ ሰላም እንቀበለዋለን። መንግስትም ባደረገው የሰላም ድርድሩ የራሱ ይኖረዋል። የውስጥ መግለጫ ሲሰጥ ግን እኛም የግድ ለትግራይ ህዝብ ይጠቅማል ብለን እናስባለን። ወንጀለኛ መጠየቅ አለበት። 2 አመት ሙሉ በጦርነት ነው ያለነው። ልማት የለም፣ ፋብሪካ የለም፣ ህክምና የለም። የሁሉ መሰረተ ልማቶች ወድመዋል። ይሄ ሲወድም ግን ተጠያቂ አካል መኖር አለበት። ያ ልማት እንመልሰዋለን፣ ሰላሙን ድርድሩን ይቀድማል። የግድ ነው። አብረን እየሰራ ነው። አብረን እናደማለን የሚል ካለም እንቀበለዋለን ያ ሰላም። ስለዚህ ሌሎች ወራሪ ኃይሎች እንደነ ሻቢያ አይነቶች ግን እንዲጠየቁልን እንፈልጋለን። እኛ መንግስት የኢትዮጵያም ያ ተቀብሎ ለሻቢያ አንድ እርምጃ መውሰድ አለበት ብዬ አስባለሁ። መውጣት አለበት ከሀገራችን፣ ምክንያቱም ንብረታችን ዘርፎታል። ሰው ተገድሏል እኮ በቃ። ይሄንን ታይቶ የኢትዮጵያ መንግስትም ይሁን የትግራይ መንግስት የሚያወጡት ውሳኔዎች እንግዲህ በጽናትኛ እንጠብቀዋለን።
ተክለ ብርሃን ገብረ ክርስቶስ የተባለ አስተያየት ሰጪ በበኩሉም
የሰላም ድርድሩ በኔ እይታ በጣም አሪፍ ነው፣ ጥሩ ነው ብዬ ነው የማስበው ማለት ነው። ማለት ሰላም ከሁሉም በላይ ጥሩ ነው። ምክንያቱ ጦርነት የሰው ህይወት ይጠፋል፣ ንብረት ያውድማል፣ ስለዚህ ኢኮኖሚ ጠቅላላ ያጠፋል። ስለዚህ ሰላም ድርድሩ መካሄድ በጣም ጥሩ ነው ብዬ ነው የማስበው። የትግራይ ህዝብ በዚህ ጦርነቱ ከተጀመረ አንስቶ ያው ድፍን 2 ዓመት ምንም አይነት ሰርቪስ የለውም፣ ምንም አይነት ባንክ የለውም፣ ምንም አይነት በቃ የምጠቀምበት ነገር የለም፣ ዝግ ነው። በዛ ላይም ብዙ ጾታዊ ጥቃት፣ ብዙ ሀብት ወድሞበታል፣ በባዕድ ሰራዊት ተደፍረዋል። ስለዚህ ያው ሁሉ ካሳ መደረግ አለበት። ለትግራይ መንግስት ምንድነው ብዙ ግራ የተጋባ ህብረተሰብ ስላለ በአስቸኳይ መግለጫ መስጠት አለበት፣ ወይም መብራሪያ ህዝቡ የተደረገ እርቅ በምን መልኩ በምን ሁኔታ ነው፣ ለትግራይ ህዝብ ምን አድቫንቴጅ አለው፣ ምን እንትን አለው የሚለው ይሄም በመግለጫ መገለጽ አለበት ማለት ነው።
ጎይቶም ወልደ ጊዮርጊስ የተባለ ሌላ አስተያየት ሰጪ በበኩሉም
ሰላም መሆኑ ያው አብዛኛው የትግራይ ህዝብ ደስተኛ መሆኑን እየተገነዘብኩት ያለው ሁኔታ ነው። ሰላም ያው ዊን ዊን ነው። ሁሉም ለሁሉም አሸናፊ፣ ሁሉም በአሸናፊነት የሚወጣበት ስትራቴጂ ነው። ሲጀምርም ያው ሁላችን እንደምናውቀው የትግራይ ህዝብም ትግራይ መንግስትም ከ2010 ዓ.ም ጀምሮ የሰላም ፍላጎት እንደነበረው በተለያዩ ሚዲያዎችና ኮሙኒኬሽን ሚዲያዎች ሲገልጽ እንደነበረ ይታወቃል። ይሄ እንደሚታወቀው የነበረ በመንግስትና በትግራይ ክልል አስተዳደር የነበረ ልዩነት ህገ መንግስት መሰረት ተደርጎ መፍትሄ እንዲደረግለት ሲጠይቅ ነበር። ከብዙ ጥፋትና ከብዙ እልቂት በኋላ ወደዚህ ደረጃ መምጣቱን ሰኛ ነኝ። የኤርትራ ጉዳይ በዚህ የሰላም ማዕቀፍ ላይ ግልጽ የሆነ ነገር አልተቀመጠም። ኤርትራ በማይመለከታት ጦርነት ገብታ ለትግራይ ህዝብ ላለፉ 2 አመቶች ብዙ በደልና ብዙ ስቃይ ሲያደርሱ እንደነበረ የዓለም ህዝብ ያውቀዋል። ስለዚህ የኤርትራ ጉዳይ ከዚህ ሰላም ድርድሩ ማዕቀፍ ምን አይነት ሁኔታ እንዳለ በግልጽ ቢቀመጥና ኤርትራ ለፈጸመችው በደልና ላደረገችውን ጥፋት በዓለም አቀፍ ህግ ተጠያቂ የሚሆንበት ማዕቀፍ ቢቀመጥና ተገቢ የሆነ ቅጣት ቢያገኙ የተሻለ ይመስለኛል። መሰረቱ ያው የሰላም ሂደቶቹ ተጀምረዋል። ዘላቂ እንደሚሆንም ተስፋ አለኝ። እንደሚታወቀው ግን ላለፉ 2 አመቶች የትግራይ ህዝብ ብዙ ግፍና በደል ሲደርስበት ነበር። ብዙ ሙተዋል፣ ተፈናቅለዋል፣ ብዙ ኢንስቲትዩሽኖችን ተዘርፈዋል። እንዳለ የወደሙ ኢንስቲትዩሽን እንዳለ ይታወቃል። ስለዚህ መጀመሪያ መሆን ያለበት ተፈናቀለ ህዝብ ወደ ነበረበት ቦታ እንዲመለስ ቢደረግ አንድ፣ ሁለተኛው ደግሞ የተዘረፉ ንብረቶች የወደሙ ኢንስቲትዩሽኖችን በተገቢ ሁኔታ ወደ ነበሩበት ሁኔታ የሚመለሱበትን የኢንፍራስትራክቸር ስራዎችን ቢሰሩ።
አሜሪካ ድምጽ ሙልጌታ አጽባሃም መቀለም።
በዚህ በዩናይትድ ስቴትስ ኔቫዳ ላስ ቬጋስ የሚገኘው አዲሱ ዘጋቢያችን ፍሬው ውብሸት ያሰባሰባቸውን አስተያየቶች እናስደምጣችኋለን።
በደቡብ አፍሪካ ፕሪቶሪያ ሰሞኑን የተደረሰውን የሰላም ስምምነት አስመልክቶ ከተለያዩ የዓለም ክፍሎች በርካታ አስተያየቶች እየተሰጡ ይገኛሉ። ስምምነቱ በትግራይና በአጎራባች ክልሎች እንደዚሁም በተለያዩ የሀገሪቱ ክፍሎች ሰላም፣ ጸጥታና መረጋጋት እንዲሰፍን የላቀ አስተዋጽኦ አለው ሲሉ በኔቫዳ ላስ ቬጋስ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ አስተያየቶቻቸውን ያጋሩናል። በቅድሚያ በግል ስራ የሚተዳደሩና በተለያዩ ማህበራዊ ጉዳዮች ላይ በተሳታፊነታቸው የሚታወቁትን ወይዘሮ ህይወትን ላስቀድም።
በመጀመሪያ ድምፅ ስለተሰጠኝ አመሰግናለሁ። እንደ አንድ ዜጋ፣ እንደ አንድ ኢትዮጵያዊ፣ ሰላም ወዳድ ኢትዮጵያዊ፣ ይሄ ድርድር ወደ ሰላም መምጣቱ ሁላችንም ደስታ ነው። ጦርነት ጠቃሚ አይደለም። ስለዚህ በዚህ ሰላም ሁላችንም ደስተኞች ነን። ግን ዞሮ ዞሮ የንጹሃን ደም ፈሷል። አሁን ድርድሩ ነጥቦች የሚያሳዩት የኢትዮጵያን ጥያቄ ነው። ህወሓትስ ምንድን ነው የጠየቀው? ምንስ ነው የተፈቀደለት? የሚሉትን እስካሁን አላየንም። ያው መንግስት እንግዲህ የሚሰራውን ነገር ያውቃል። ከዚህ በኋላ ደግሞ በመቀጠል እንደ ሰላም መቅደም አለበት። ከዛ በኋላ ደግሞ በመቀጠል ለወንድሞቻችን የንጹሃን ደም የተሰረቀው ንብረት ሀገራችን ላጣችሁ ነገር ተጠያቂ የሆኑት አመራሮች፣ የህወሓት አመራሮች ወደ ህግ ቀርበው የምናሄድበትን ነገር መንግስት እንደሚያመጣ እርግጠኛ ነኝ። ግን በመጀመሪያ ሰላም በመስፈኑ በጣም ደስተኛ ነኝ።
ወደፊት ምንድን ነው ይጠበቃል ብለው የሚገምቱት?
የትግራይ ህዝብ ወንድማችን ናቸው። ተዋልደናል፣ አብረን ኖረናል። አሁንም በኢትዮጵያዊነታቸው ቀጥለው የጠፋው ንብረት ተከስቶ ትምህርት ቤቶች ጀምረው ስራዎችን ተከፍተው ንግዶች ተጀምረው የተከሰተው ዳሜጅ ተስተካክሎ እንደ ሀገር ሰላም ቀጥሎ በሰላምና በፍቅር እንድንኖር ነው።
ሌላው በላስ ቬጋስ ነዋሪ የሆኑት አስተያየት ሰጪ አቶ ጂክሳ ስጢፋኖስ ይባላሉ። ፌዴራል መንግስትና ህወሓት የሰሜን ኢትዮጵያን ግጭት በዘላቂነት ለማቆም የደረሰበት ስምምነት የሚደነቅ ነው ሲሉ አስተያየታቸውን አጋርተውናል።
አመሰግናለሁ አቶ ፍሬው ለዚህ ደስ ስለሰጠኝ። ጦርነት ሁላችንም እንደምናውቀው አውዳሚ ነው። የጦርነት ትንሽና ትልቅም የለውም። እንኳን ለእኛ ለደሃገው ይቅርና አሜሪካንም ለዩሮፕም ጦርነት ጠቃሚ እንዳልሆነ ከጦርነት በኋላ የሚደረጉ ችግሮችና የምናያቸው የኑሮ መወደድ ሁሉም ነገር ከጦርነት ጋር የተያያዘ ነገር ነው። ትልቅ እንኳን ኢኮኖሚ ያላቸው ሀገሮች ጦርነት ምን ያህል እንደሚጎዳቸው ይታወቀ ነው። እንደ ማንኛውም ሰላም ወዳድ ሰው እውነት ስለ ዲቴይሉ መቼም ፖለቲከኞችና እንትን ያሉት ሊያውቁ ይችላሉ። ብዙ ዲቴይል ውስጥ ገብቼም ለመናገርም ብዙም አላነበብኩትም። ግን እንደ ማንኛውም ሰላም ወዳድ ኢትዮጵያዊ ይሄ ነገር በጣም ደስ ብሎኛል። በእውነቱ ሁለቱም ወገኖች ጠረጴዛ ዙሪያ ላይ ቁጭ ብለው ይህን ጦርነት አውዳሚ መሆኑን ተገንዝበው ምንም እንኳን ብዙ ሰው ቢያልቅም፣ ብዙ ንብረት ቢጠፋም፣ የብዙ ሰው ቤትም ቢጎሳቆልም መቼም ምስናት ለይት ለማለት ነው እና ይሄ ነገር እዚህ ደረጃ መድረሳቸው ደስ የሚል ነገር ነው። ሌላው አሁን እኔ በጣም ኮንሰርን የሚያደርገኝ ምንድን ነው ከሁለቱም ወገን የሁለቱም ደጋፊ የተባለው ሁሉም በዚህም በኢትዮጵያ በኩልም ባለው በህወሓትም በኩል ባሉት እንትን ውስጥ ሰላም ድርድሩ ከተደረገ በኋላ ይሄ አሁን አንዳንድ የመበሻሸቅ እንደዚህ ይሄ ተደርጓል የፖለቲከኞች እርስ በርሳቸው የሚያደርጉት ነገር እሱ በተለይ በሚዲያ በአሁኑ ሰዓት የሚዲያ ዘመን ነው እና ይሄ አንዳንድ ሰዎች ገንዘብ ለመስራት የሚጠቀሙበት ሰውን እንደገና እርስ በርስ ማጣላት እና ያ ነገር ትንሽ ይቀር እና ድርድሩም ና ያለ ይመስለኛል መሰለኝ ሁለቱም ወገኖች ትንሽ ቶን ዳውን እንዲያደርጉ ምናምን የተነገራቸው ይመስለኛል። እና ያ ነገር ቢታሰብበት እኔ በተለይ እሱ ነው የምለው። ምክንያቱም ይህ የእርስ በርስ ብሽሽቁ ምክንያቱም አይተነዋል በዚህ በሁለት ዓመት ውስጥ ምን ያህል ብዙ ነገር እንደተደረገ። ስለዚህ ይሄ ነገር ነው እኔ ትንሽ ኮንሰርን የሚያደርገኝ። በተረፈ በእውነቱ መቼም እግዚአብሔር ልመናችን ሰምቶ የጦርነት እንዲቆም መደረጉና መስማማታቸው ደስ ይለኛል።
ተከታዩ አስተያየት ሰጪ አቶ ዮናታን ይባላሉ። የቬጋስ ነዋሪ ናቸው።
አመሰግናለሁ ፍሬው። ፍቅር በመውለዱ በጣም ደስ ብሎኛል። ምክንያቱም ባለፈው ሁለት ዓመት ከሞላ ጎደል ይሄ ጦርነት የሁላችንም ቤት አንኳኩቷል። በዛም ይሁን በዚህ ሁላችንም የገፈቱ ተቃማሽ ሆነናል። ብዙዎቻችን የምናውቃቸው በቅርብ የምናውቃቸው የትግራይ ተወላጆች ሰዎችም በአዲስ አበባም ያሉትም በዚህ ነገር ምን ያህል እንደተጎዱ እናውቃለን። ኮሚኒኬሽን እስከማጣት በዚህ በጦርነቱ ምክንያት ደግሞ የኑሮ ውድነቱ ምናምኑ ብዙውን ነገር ቀምሰነዋል፣ ተገፈነዋል። ግን ይሄ ሁሉ አሁን አልቆ ፍቅር መውረዱ በጣም ደስ ብሎኛል። እንደገና ደግሞ ወደፊት ከአሁን በኋላ ባለው ጊዜ ደግሞ ወደፊት ስንመለከት ደግሞ ሰላም ይሆናል፣ ሰላም እየመጣ ነው ብለን መናገራችን እና መተንበያችን ጥሩ ነገር የመጣ ማወቁ ራሱ ለአእምሮ ሰላም ማግኘቱ ራሱ በጣም ደስ የሚል ነገር ነው እና ይሄ በመሆኑ በጣም ደስ ብሎኛል።
የጦርነት አስከፊ ገጽታው በሰላማዊ ሰዎች ላይ የሚያስከትለው እልቂት፣ ስደት፣ መፈናቀል፣ ረሃብ እና ጥማት፣ የተለያዩ ሰብአዊ መብት ጥሰቶች እንደዚሁም የመሰረተ ልማት ውድመት በጥቅሉ የሚጠቀሱ ሲሆን ሁለቱም ወገኖች ጦርነቱን ለማቆም የደረሱበት ስምምነት ያስደሰታቸው መሆኑን በቬጋስ የሚገኙ ኢትዮጵያውያንና ትውልድ ኢትዮጵያ በሰጡት አስተያየት ገልጾልኛል። ለአሜሪካ ድምጽ ፍሬው ብሸት ነኝ ላስ ቬጋስ።
ወገኔ ከሁለት አስርት ዓመታት በላይ ኢትዮጵያን ቤተሰቦችን በትምህርት በጤናና በመጠለያ አቅርቦት ረገድ ሲደግፍ የቆየ የትውልደ ኢትዮጵያውያን ተቋም ነው። መቀመጫውን በሰሜን አሜሪካ ያደረገው ተቋም ከሰሞኑ 22ኛ ዓመቱን በተለያዩ ዝግጅቶች አክብረዋል። ዝግጅቱን ታድመን ከአዘጋጆቹ ጋር ተጫውተናል። ይህ በርከት ያሉ ትውልደ ኢትዮጵያውያን አመት ጠብቀው ከሚታደሙባቸው የሰብአዊነት ምሽቶች መካከል አንዱ ነው። የዚህ ልዩ መርሃ ግብር አዘጋጅ ከሰሞኑ 22 ዓመቱን የደፈነው ወገኔ የኢትዮጵያውያን ፋውንዴሽን ነው። የዛሬው ምሽት የርህራሄ ምሽት ተብሎ ተሰይሟል። ለምን ይሄ ስያሜ ተሰጠው? የተቋሙ አጋር መስራችና ኃላፊ ኒሚ ለገሰ።
ይህንን የርህራሄ መንፈስ ያልነው ርህራሄ ለኢትዮጵያዊን አዲስ ነገር አይደለም። ርህራሄ ከትውልድ ለትውልድ የመጣ አቅም ያጡ ኢትዮጵያኖች ሁሌ ሌላውን ሲደግፉ ሲረዱ የኖሩ ናቸው። አዲስ አይደለም። ግን አሁን ደግሞ በገጠመን ቀውስ ላይ ሰውም ልቦናው እንዲሰበሰብ ለሁሉም ነገር ልቡ ክፍት ሆኖ አስተሳሰቡ ሰፋ ብሎ መንፈሱን አረጋግቶ በቅንነት መረዳት ያለበትን ሰው እንዳይረሳ እንዲረዳ ልቡን እንዲከፍት ነው የርህራሄ ምሽት ያልነው። ምክንያቱም እኛም ያቅማችንን ስናደርግ ተስፋ ላጡት እንባቸውን የምናብስበት ህይወት ቆርጠው አለ አይደለም። በህይወት ጫና በአለም ዙሪያ ነው ለነገሩ ህይወት የከበደው፣ ለነሱ ብቻ አይደለም። ግን ዝቅተኛ ህይወት ውስጥ ያሉ ደግሞ ዘመዶቻችን፣ ወገኖቻችን ከዛ እንዴት ይላቀቁ የሚለው የሁሉም ሰው ርብርቦሽ ያስፈልገዋል።
በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያውያንን ከሀገራቸው ጋር በሰብአዊነት ጥሪ በማስተሳሰር ረገድ ስሙ በተደጋጋሚ ይነሳል። ወገኔ የኢትዮጵያውያን ፋውንዴሽን ከመስራቾቹ መካከል አንዷ በአሁኑ ሰዓት ደግሞ የተቋሙ የክንውኖች ዘርፍ ኃላፊ የሆነችው ቀለም ወርቅ ኢማም ወገኔ የብዙሃንን ህይወት በመልካም ለመቀየር ያደረጋቸውን ጥረቶች ታስታውሳለች።
በጣም ብዙ ቤተሰቦች አንስተናል። ብዙዎች ተምረው በጣም ጥሩ ቦታ ከዶክተር፣ አስተማሪ፣ ሎየር፣ ነርስ፣ ሶሻል ወርከር አፍርተናል። ያልተሳየ ነው። አንዳንድም ያመለጡን አሉ፣ ግን አብዛኛው ጥሩ ቦታ ደርሷልና ብዙዎቹን ከስር ከኮተኮትካቸውና ጥሩ መንገድ ካሳየሃቸው ያንን የፖቨርቲ ሳይክል የመስበር ችሎታ አለን እና ያንን በማድረጋችን ወገኔ በጣም በጣም ሰክሰስፉል ነን። ምክንያቱም ተመልሰን ስናየው ከመንገድ አንስተህ ከሱቅ ደረቴ አንስተህ ዶክተር፣ ሎየር ማድረግ ቀላል ነገር አይደለም እና ይሄ ለእኛ ትልቅ አኮምፕሊሽመንት ነው። ልጆቹንም ደግሞ ልክ እንደ ራሳችን ልጆች ነው የምናያቸው። ልክ ልጆቻችን ትልቅ ደረጃ እንደደረሱልን ነው የምናየው እና በጣም እንዲሁ ይሄን ያክል የኢትዮጵያን ችግር ቀርፈናል ማለት አልችልም። ግን የተቻለንን በአቅማችን 100% ሰጥተን ብዙ ቤተሰብ ላይ ለውጥ አምጥተናል።
የወገኔ ፋውንዴሽን ባዘጋጀው የርህራሄ ምሽት ላይ ተቋሙ በዓመት ውስጥ ያሳካቸውን ክንውኖች ለታዳሚዎች አቅርበዋል። በሰብአዊ መርሃ ግብሮች ተጠቃሚ የሆኑ ቤተሰቦች ምስክርነት ተሰምተዋል። ይህ ምሽት ያለፈው ስኬት ብቻ የተወራበት አይደለም፣ የመጪ ዘመን የመደጋገፍ ግቦችም ይፋ ተደርጎበታል። ቀለም ወርቅ ኢማም በድጋሚ
በዛሬው ዕለት አክቹዋሊ በጣም ማድረግ የምንፈልገው ወደ ከ30 የሚበልጡ አዲስ ቤተሰቦች፣ ግለሰቦች ሳይሆኑ ቤተሰቦች አንስተናል እና ለእነሱ ስፖንሰር ብናገኝ ለእኛ ትልቅ አኮምፕሊሽመንት ነው። እነዚህ ቤተሰቦች በጣም የተቸገሩ፣ የኑሮ ሰቆቃ የያዛቸው፣ ልጆቻቸውን ማሳደግ የከበዳቸው፣ በጣም በቃ ጨለማ የሆነባቸውን ቤተሰቦች ብርሃን ማሳየት ነው የዛሬ ፍላጎታችን እና አም ሹር ደግሞ ሰክሰስፉል ሆነን ለእነዚህ ቤተሰቦች ስፖንሰር አግኝተን አንስተናቸው ልጆቻቸውን አስተምረን ጥሩ ቦታ እንደምናደርሳቸው ምንም ጥርጥር የለኝም።
ያለፉት 2 ዓመታት በኢትዮጵያም ሆነ በመላ ዓለም ላይ ፈተና የደቀኑ ነበሩ። ይህ ፈተና ከ20 ዓመታት በላይ ኢትዮጵያውያንን በማስተሳሰር በትምህርት በተሻለ መጠለያ አቅርቦትና ድህነት ቅነሳ ዙሪያ የተቻለውን ርብርብ ሲያደርግ ለቆየው ተቋምም ተጨማሪ ኃላፊነቶችን እንደተወ የተቋሙ ኃላፊ ኒሚ ለገሰ ትናገራለች።
እኛ ወገኔ በውጭ ባለውም ውስጥ ባለውም እምነት መግዛታችን ነው። አቅም የገንዘብ አቅም ወይ ሀብት ያለው ድርጅት ሆኖ አይደለም፣ ግን አክብሮት ያለው እዚህም ያለውን ኢትዮጵያዊ አክብሮ እዛም ያለ የተጎዳ ወገናችንን አክብሮ ያለ ነው እና ይሄ ጫና ሲመጣ ሁላችንም ያገባናል፣ የአገር ጉዳይ ነው። የእኔ ማንነት መግለጫ ኢትዮጵያ ናት እና ኢትዮጵያ ስትደማ እኔም እደማለሁ። እሱን በሚመለከት የአቅማችንን ባለን ባጀት ቤተሰቦች እያስተዳደርን ግን እሱም ደግሞ አይበቃም ዝም ማለት የለብንም ብለን መድኃኒቶች እያሰባሰብን በብዙ ቮለንቲሮች ልከን ግጭቱ በተጋጋለ ጊዜ የተለያዩ ሆስፒታሎች እንዲደርስ ዊልቸሮች እንዲደርሱ አፋር አካባቢ ለፈራረሱ ቤቶች ደግሞ ትልቅ ስራ በሚሰሩ በወይዘሮ አስቴር በኩል የተወሰነ እገዛ እንዲደረግ ያንን ከመንገዳችን ወጥተን የአገር ጉዳይ ነው የሁላችን እናት አንድ ናት እና እሷ ላይ ለመድረስ ያደረግነው ትንሽ ለየት ያለ ጫና ነው፣ ግን ለሁሉም የመጣ ስለሆነ በጋራ እንወጣዋለን እየተወጣ ነውም ነው እንላለን።
በተለይ ኢትዮጵያውያንን የሚመለከቱ ተቋማትና ማህበራት ከአንደኛው ዓመት ወደ አንደኛው ለመሸጋገር በእጅጉ ሲቸገሩ በሚታዩበት ሰሜን አሜሪካ ሴቶች በአብይ አመራር ሰጭነት የሚሳተፉበት የወገኔ ተቋም 22 ዓመታትን ማሳለፍ ችሏል። የተቋሙ ተጽዕኖ ፈጣሪነትና ጥንካሬ ምንጩ በመስራቾቹ መካከል ያለው መናበብና መግባባት እንደሆነ የነገረችን ደግሞ ከመስራቾች መካከል አንዷ የሆነችው የተቋሙ የልማት ጉዳይ ኃላፊ ኤልሳቤጥ አፈሳ ናት።
አንደኛ ነገር ስንጀምር ጓደኛሞች፣ የልጅነት ጓደኛሞች ነን የጀመር ነው እና በጣም እንተዋወቃለን። ድክመታችን እናውቃለን። ምን ጥሩ ነገር እንደምንሰራ እናውቃለን። ደግሞ ሁልጊዜ ተቻችለንም ነው። ከህፃንነት ጀምረ ያለ ሂደት ሁልጊዜ ማን ምን እንደሚሰራ እናውቃለን እና በቃ በፍቅር በመረዳዳት በመቻቻል ስለኖርን ምንም ነገር የሚያዳግተን ነገር የለም እንደዛ ለማድረግ። አሁንም ደግሞ የጨመርናቸውም ሰዎች አብረው ያሉትም እንደዚሁ አብረውን በሂደት ያገኘናቸው ሰዎች በጣም ጥሩ ሜምበሮች ናቸው። ስለዚህ አንዳንድ መሰናክሎች ቢገጥሙንም ወዲያው በቃ እኔ በልጥ አንቺ ትበልጭ። ዋናው ደግሞ አላማችን የኔና የሌላ ሰው መጋጨት ሳይሆን አላማችን ምንድን ነው። ለነገሩ ተጋጭተናል። ሁልጊዜ በመነጋገር እናምናለን፣ በመቻቻል እናምናለን። ሁልጊዜ አላማችን የአንደኛውን አንደኛውን እንከተላለን ማለት አይደለም፣ ግን ለማስተማመን ይሄ ትክክል ካልሆነ እንደዚህ ብናደርገው እያለን ሰላም መንገድ ለመፍጠር ሁልጊዜ የምንሞክረው። እግዚአብሔር ይመስገን ደግሞ በሙሉ በጣም ወርቅ የሆኑ ልጆች ናቸው። አብሮ መጓዝ የሚችል
ወገን ኢትዮጵያ ውስጥ ለሚያደርጋቸው ቤተሰብ ተኮር መርሃ ግብሮች ድጋፍ የሚያገኘው በዋነኝነት በውጭ ሀገራት ከሚገኙ ትውልድ ኢትዮጵያውያን ነው። የዲያስፖራው ድጋፍና ክትትል ለተቋሙ ጉልበት እንደሆነ ኤልሳቤጥ ታውሳለች።
ያለ እነሱማ እኛ ምንድን ነን? እኛ እዚህ ያለ ነው እንደው መሳሪያ ሆነን ነው እንጂ ሁልጊዜ ከእነሱ በሚመጣው ገንዘብ በሚመጣው እርዳታ በሚመጣው ፍቅር በሚመጣው ምክር ሁሉ ነገር በሰው ላይ ነው የተመሰረተው። አንደኛ የኛ ድርጅት ትንሽ ለየት የሚያደርገው በእኛው ሰው ላይ የተመሰረተ ነው። ሌላ እርዳታ አይደለም እንጠብቀው፣ ከሌላ ሀገር ዜጋ አይደለም እንጠብቀው። እኛ ራሳችን ለራሳችን እንደምንበቃ የምናሳይበት ነው ብለን ነው የተነሳ ነው። ኢትዮጵያዊ እኮ አይተባበርም፣ ኢትዮጵያዊ እኮ እንዲህ ነው ምናምን የሚሉ ነገሮችን ከህሊናችን እንድናወጣ። ኢትዮጵያዊ ደፍነት ይተባበራል። ኢትዮጵያዊ ልቡን አንድ ላይ ካደረገ ምንም የሚያግደው ነገር የለም። ድር ቢያብር አንበሳ ያስር እንደምንለው እኛ ተባብረን ይህንን ነገር ምሳሌ ናት። እች ትንሽ ጠብታ ናት ህይወት ላይ ግን ትልቅ ምሳሌ ነው። የእኛ ሰው ካመነብን ከተባበር አብረን ብዙ ሰዎች አሉ፣ ጥሩ ጥሩ ስራ ያላቸው፣ ጥሩ ጥሩ ልብ ያላቸው ብዙ ነገር ሊያደርጉ የሚችሉ ነገር ግን ሁሉም በየቤቱ ለማድረጋችን ብቻው ትብብር ያስፈልጋል፣ ቅንብር ያስፈልጋል። ስለዚህ እኛ እንደ መሳሪያ ለማቀነባበር ነው እዚህ ያለ ነው እና እነዚህ ሰዎች ከልብ ያመሰግናቸዋለሁ። ለምታደርጉት ነገር፣ ለምትመክሩ፣ ለሚተባበሩት ሰዎች ሁሉ ኃይለኛ ምስጋና ማቅረብ እፈልጋለሁ። በእኔና በቦርድ ሜምበሮች እንዲሁም በወገኔ ቤተሰቦች ስም ሆኜ ከፍ ያለ ምስጋና ላቀርብላቸው እወዳለሁ።
ወገኔ በዘረጋቸው መርሃ ግብሮች ውስጥ ትውልደ ኢትዮጵያውያን ታዳጊዎችን በተለያዩ ዘርፎች ያሳትፋል። በዚህ ምሽትም ለቀጣይ ዘመን ክንውኖች የሚሆን ገንዘብ ማሰባሰብን ጨምሮ በተለያዩ እንቅስቃሴዎች ውስጥ ተሳታፊ የሆኑ ታዳጊዎች ምስጋና ቀርቦላቸዋል። የወገኔ የርኅራኄ ምሽት ከመጠናቀቁ በፊት ተጨማሪ የገቢ ማሰባሰቢያ ዝግጅቶች፣ የማስገንዘቢያ አፍታዎችና አዝናኝ ትርኢቶችም ተከናውነውበታል። ለአሜሪካ ድምፅ ለተጠናቀረው ዘገባ ሀብታሙ ስዩም ዋሽንግተን ዲሲ። Thank you. አድማጮቻችን ለምሽቱ ያዝንላችሁ ዝግጅቶች እነዚህ ነበሩ። አብራችሁን ስለቆያችሁ በእጅጉ እናመሰግናለን። ከድምፅ መሐንዲሳችን ንጉሱ ታምሬና ከእለቱ ዋና አዘጋጅ ቆንጅታዬ ጋር በመሆን ሀብታሙ ስዩም Yeah.